的手机的路面。
ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪ መሰናዶ ጀምሯል ኤደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳ ጀምሮ አብረናችሁን ቆያለን ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶች ነው ይዘን ወደ እናንተ መጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸው ትውልድ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስም ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዘ አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ወረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ሀብታሙ ስዩም በእንግሊዘኛው ኤልመንተር ሴትሰኞን መርሃ ግብር መስራቾችና ተጠቃሚዎች ለውይይት ጋብዟል። ወደ ውይይቱ ነው እናልፈው።
እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር 2020 ነው የተመረኩት። በአሁን ሰዓት ደግሞ ማስተርስን እየሰራ እገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ነው ሀሳብ።
አመንቲ ተመስገን እባላለሁ። ኤሊ ውስጥ የቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርስን በሄልዝ ፕሮሞሽን ማኔጅመንት ተመርቤያለሁ።
ሰላም፣ ኤሎን አስመሮ እባላለሁ። አሁን ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ at Yale University። በ2022 ተመራቂ ነበርኩ ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑም ዓመት ተመልሼ መንቶር አደርጋለሁ።
ይህንን እኛ ለኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልኢን የጀመርነው 2020 ላይ ነበረ during the pandemic። ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች ኮሌጅ የገባን በኋላ ኢንዲቪዥዋሊ ሴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ ያደረገ ብዙ ሎካል ስንነግራቸው ያ ኤቨሪባዲ ዋዝ ሃፒ ንድ ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም፣ ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒ ብለን ነበር የጀመርነው። አሁን ከዛ ጀምረነው ስንተኛ ዓመታችን ነው? ወደ አራተኛ ዓመታችን እንገኛለን። የጀመርንበት ምክንያትም ቢካዝ ሁላችንም የመጀመር ፈርስት ጀኔሬሽን ስቱደንቶች ነን። እኔም የመጣሁት እዚህ ሃይስኩል ነበረ እና ሃይስኩል ትራንዚሽን በጣም ይከብዳል። አንድ ላንጉጅ ባሪር አለ፣ ካልቸር ሾክ አለ። አካዳሚክሊ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን ስሙዝ አስ ማች አስ ፖስብል ለማድረግ ነበር ሀሳባችን።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ወረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህን ነገሮች ከየት ጀምር፣ የት ላድርገው የሚለው ቻሌንጂንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከሃይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት እንድንሞክረው።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራናለች። ኤሎን፣ እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቅም ያለው እኔ ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንተዋወቀው ሃይ ስኩል ከመግባቴ በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው። አስተያየት የሚሰጠኝ ሰው ላይኖር ይችላል። የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዚሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆኑ ይችላሉ። አንድ በ12ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዚሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዚሜን ማስተካከል ይረዳኛል ብዬ ማሰብ ሰው አልነበረም። እና አንድ መጭ መጨመር ፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የት እንደምማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ትችላለህ? አባት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ። አመንቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ከገቡ በኋላ ይህንን አድርግ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ኢምፖርታንስ ሜንቶርሽፕ። እኔ እዚህ ስመጣ በጣም ችግር አጋጥሞኝ ነበር፣ ቢኮዝ አይደና ነው ሀቱ ናቪጌት ሲስተም ምን ክላስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ ፈርስት ዋን እንግሊዝኛ በዛቱ አልችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይሄንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ሲ ኢምፖርታንስ ኦፍ ቻሌንጂንግ ጋር ስለምን ለመወስደው ቀላል ክላስ እያለ ብለው ዲግሪ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ቻንስ ናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ፋፕናች ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻለንጅ የሚመጡትም ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ።
በራሳችሁ ተነሳሽነት እዚህ ያደርሳችሁታል። በርካታ ወጣቶችን ለመደገፍና ለማገዝ ችላችኋል። እድሜው እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልደ ኢትዮጵያውያንም ኤርትራውያንም ሌሎች ማህበረሰቦች እናንተን ሊያግዟቸው የሚችሉ?
አሁን ኖን ፕሮፊት ለመሆን ፕሮሰስ ላይ ነን። ምክንያቱም ሰፋ አድገን ስለሆነ የምናስበው እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፖችን ለእነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው እኛን ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ፕላን አለ። ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይህንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ነን ለማውራት እንደዚህ። ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸው እና ምን ማድረግ ትችላላችሁ ብለን ስናቅ ይህን እዚህ ጋር በዚህ ጋር ብታግዙን የምንለው ነገር ይኖራል እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን፣ ማስቀጠል እንፈልጋለን፣ ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም እስ ብራደር ነው ላይክ ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን ወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገሽ ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም አድርጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው ኤጁኬሽን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነቴ መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ኤሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በተቻለኝ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓይር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዩስ ናጅስ ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም ረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ ፓስብል እንዲሆንላቸው ነው ሀሳባችን። ከዛ ደግሞ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኪፕ አፕ አድርገን ከእነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፒሪንስ ተጠቅመን ከኛ ለእነሱም ሼር አድርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚክ ዋይዝ በጣም ቻሌንጅ ነው። ስፔሻሊ እንዲህ ለፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ቱ ኦቨርካም ቻሌንጅ የሚያጋጥማቸውን እንዴት ኦቨርካም ማድረግ እንደሚችሉ የመረት ሀሳብ አለን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው እረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። ስለዚህ ቢያንስ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን፣ ለእኛ ክፍል ተማሪ አለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም። እና ፎር ኤች ግሬድ አማንም እንዳለ ከሚድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸው ኢኩፕ ለማድረግ ምክንያቱም ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
Shabuye shagalam shagitu Maji mo taukyale shalang chena kam lalitu Atahi ni mo sarganya malzanya mono yadara Lepe kachi yewala yishesh litafanda mora yezora Shurra batan niyala Europa, Europa, Europa ni Atme di mo italian gameli galego sini Shate mo italian America, Paris
ስራ አቅርቦት አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዚህ የስራ ሂደት ውስጥ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው ሀገራቸውን ሳይለቁ ለሌላ ሀገራት ድርጅቶች ክህሎታቸውን እንዲሰጡ ማስችሏል። ይህ አሰራር ታዲያ ኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ስላለ ተቋም ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ ባንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች የቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የሥራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሠረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ተረቱን ብቻ ሳይሆን መብራት ግን እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሁና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
ሁለት ዓመት ከግማሽ ኦልሞስት ወደ ስድስት ዓመት እየሄድኩኝ ነው። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሌት ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል የስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
እድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ ነው የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት፣ የመኪና አይነት እድሎችን ይመቻቻል፣ እድሎችን ይፈጥራል።
መሰል የስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታው ይናገራል።
በእኛ በአስራ ሁለታችን መካከል 2-3 ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በታ ያን ሁሉ ሲደመር 50 ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ ማጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለዚህ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያ ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት፣ ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት፣ 4 ሳምንት፣ 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየትሊ ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም፣ እቃው እጃችን ላይ የለም፣ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ።
ላለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንድ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ብድር የማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የስራ ቅጥር ዘርፍ ስመጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300 ሺህ ያክል የስራ መደቦችን በየዓመቱ ከግዛቷ ውጭ በሚገኙ ሰራተኞች እንደምታሰራ ያስረዳል። በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያውያን ወጣቶች ተቋዳሹ ነው። ከአሳሳቢው የስራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል።
አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት። Girl, you had me thinking that I should go. 'Cause how was I ever gonna feel at home? I'm sorry, but baby, I had enough.